ይህ የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
አመጻችንን አስወግዶ በልጁ በጌታ በኢየሱስ ክርስቶስ ጽድቅ እኔና እናንተን እነሆ ወደ ጸጋው ዙፋኑ የሳበንና የጠራን እግዚአብሔር የታመነ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። በብርሃኑ ብርሃንን እናያለን። ምሕረቱን በሚያውቁ ላይ ጽድቅንም ልባቸው በቀና ላይ የሚዘረጋ እግዚአብሔር አዎ ለዘላለም ታማኝ ነው። በእውነት እላችኋለሁ ወገኖቼ፣ እግዚአብሔር ለዘላለም ታማኝ ነው። እንዴት ምሕረቱን እንዳበዛልን እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ እንዴት አድርጎ እነሆ ከጻድቃን ጉባኤ እንደ ጨመረንና እንደ ደመረን ተመልከቱ። ኦ እግዚአብሔር ምን ይባልለታል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። ዛሬም ደግሞ እግዚአብሔር አምላካችን ከቃሉ ማድ ድንቅን ነገር ሊያበላንና እነሆ የእምነት ቁርጭምጭሚቶቻችንንም ሊያበረታና ሊያጸና ታማኝ ነው። አዎ እግዚአብሔር ታማኝ ነው። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የኦሪት ዘሌዋውያን መጽሐፍ ጥናታችንን እንቀጥላለን። የእግዚአብሔር እጅ ሥራን ለልጆቹም ያለውን በጎ ፈቃድና ሐሳቡን ደግሞ ጌታ መንፈስ ቅዱስ ዘርዘር አድርጎ ያስተምረናል። እኔ አምናለሁ ለኔም ለወንድሜ ዓለማየሁም ለሁላችሁም በዚህን ሰዓት ራዲዮናችሁን ከፍታችሁ በማዱ ፊት የተገኛችሁትን ሁሉ በምንም አይነት ሁኔታ ውስጥኑ እግዚአብሔር በዚህ ቅጽበትና በዚህን ሰዓት ደግሞ ይገናኛችኋል። ቃሉ ሐሳቡ ፈቃዱ ምን እንደሆነ ደግሞ ይናገራችኋል፣ ያስተምራችኋል። በቀናችሁም መንገዱ ላይ እግዚአብሔር አምላካችን እኔና እናንተን ለመምራት እነሆ በመካከላችን አለ። እግዚአብሔር ታላቅ ነው ወገኖቼ። እንግዲህ አሁን ዝማሬ እንጋብዛችኋለን። ከዚያ ጸሎት አድርገን ወደ ትምህርታችን እናልፋለን።
አዲስ ዝማሬ እንዘምር ለመድኃኒታችን ክብር፣ የምስጋናችን ሽታ እናሳርግ ጉዳታችንን የሚሹ ጉድጓድ ምሰው የጠበቁን አጋንን ታፍረዋልና ያደፈቱት ያጠቁን። አዲስ ዝማሪ እንዘምር ለመድኃኒታችን ክብር፣ የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሪ ለመድኃኒታችን ክብር፣ የምስጋናችን ሽታ እናሳርግ በእልልታ።
ምስጋና የሚገባ እግዚአብሔር አባታችንና አምላካችን ሆይ እጅግና መሰግነሃለን። ነው ደግሞ ፈቅደህና ወደህ ሳምንቱን ሁሉ ተጠብቀ እግዚአብሔር አምላካችን ሆይ ከቃልህ ስትመግበን ስታስተምረን ሰማያዊን ምስጢርህን ደግሞ ስትገልጥልን ነበር። እጅግና መሰግነሃለን ጌታ ሆይ። ብዙ መረዳቶችን ብዙ የምንስተካከልበትን የምንታረምበትን ድካማችንንም ደግሞ በቃልህ አማካይነት እንድንመለከትና እንድናይ ማንነታችንንም እንድንረዳ ስላደረከን እጅግና መሰግነሃለን። እግዚአብሔር አባታችንና አምላካችን ሆይ በዚህ ምሽት ደግሞ የሚኖረንን ክፍለ ጊዜ ባርክልን። ቃልህንም ደግሞ ከጸባዖት እግዚአብሔር ሆይ በመንፈስ ቅዱስ አጋዥነት ነው ጌታችን ሆይ ተምረን በሕይወት ጎዳና መንገድ ሳንሰናከል እግዚአብሔር ሆይ እየጠበቅከን እየመራህን ጌታ ሆይ መጓዝ እንድንችል እንድትረዳን እንጸልያለን። ያላወቅነውን ደግሞ በዛሬው ምሽት እንድታስተውቀን እንድታስተምረን አሁንም ጌታ ሆይ ወደ ልባችን እንጋብዛሃለን። መተላለፋችንንና በደላችንን ሁሉ ይቅር በለን። እግዚአብሔር ሆይ ሁለመናችንንም ሁሉ ለአንተ የተቀደሰ እንዲሆን አንተ ትቆጣጠረን ዘንድ እንጸልያለን። ስንማርሳለ ጌታ ሆይ ሐሳባችንን የሚበትን የሚያውከን የዲያብሎስ የጠላት መንፈስ በኢየሱስ ክርስቶስ ስም የተመታ ይሆንና የታሰረ ይሆን ዘንድ እንጸልያለን። እግዚአብሔር ሆይ አንተ የክብሩን ስፍራ ውሰድ በጌታ በኢየሱስ ክርስቶስ ስም አሜን። በትላንትናው ምሽት ክፍለ ጊዜ ጥናታችን ስለሚቃጠል መስዋዕት የተሰጠ መመሪያ የመጨረሻውን ክፍልና የሚቃጠል መስዋዕት ሥርዓት የሚሉትን አብይ ጉዳዮች መመልከታችን ይታወሳል። ዛሬም ትላንት ካቆምንበት ክፍል በመነሳት ዘሌዋውያን ምዕራፍ 1 ከቁጥር 10 እስከ 13 ያለውን በማንበብ ዝግጅታችንን እንጀምራለን። ማስታወሻ መጻፊያዎቻችሁን እስክታዘጋጁ ድረስ በዚህ የመሸጋገሪያ ሙዚቃ አብረን እንቆያለን። የሚቃጠል መስዋዕት ከበጎች ወይም ከፍየሎች ቢሆን ነውር የሌለበትን ተባቱን ያቀርባል ይላል። ኦሪት ዘሌዋውያን ምዕራፍ 1 ከቁጥር 10 እስከ 13 ያለውን ተመልከቱ። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉ ወገኖች፣ እንደገና አነባለሁ። ቁርባኑም የሚቃጠል መስዋዕት ከበጎች ወይም ከፍየሎች ቢሆን ነውር የሌለበትን ተባቱን ያቀርባል፣ በመሠዊያውም አጠገብ በሰሜን ወገን በእግዚአብሔር ፊት ያደርጋዋል። የአሮንም ልጆች ካህናቱ ደሙን በመሠዊያው ላይ በዙሪያው ይረጩታል፣ በየብልቱም ራሱንም ስቡንም ይቆርጣዋል። ካህኑም በመሠዊያው ላይ በሳቱ ላይ ባለው በእንጨቱ ላይ ይረበርበዋል፣ ይወድቃውንና እግሮቹን ግን በውሃ ያጥባል። ካህኑም ሁሉን አቅርቦ በመሠዊያው ላይ ያቃጥለዋል። የሚቃጠል መስዋዕት የሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው ይላል። በመሠዊያው ላይ መስዋዕቱን ለማቃጠል እሳት ያስፈልጋል። እሳቱል ጊዜ ሲኦልን ቁጣንና ቅናትን ይወክላል ማለት አይቻልም። የእሳትን ቦታ ሁል ጊዜ በዚህ አይነት መንገድ አጋነው ከሚናገሩት ጋር እኔ አልስማማም ወገኖቼ። ለምሳሌ ብንመለከት የሚነድቁት ቋጦ እሳት ቁጣንና ቅናትን የሚያመለክት አልነበረም። ባለፈው ትምህርታችን ተመልክተናል። እሳት በአንዳንድ ቦታ የሚያነጥረውንና ተቀናቃኝ የማይገኝለትን የእግዚአብሔርን ኃይል ያመለክታል። ለምሳሌ ሚልክያስ ምዕራፍ 3 ቁጥር 3 እንዲህ ይላል። ሚልክያስ ምዕራፍ 3
ቁጥር 3ን በኋላ ተመልከቱ። እኔ ግን አነብላችኋለሁ። እርሱም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል፣ የሌዊንም ልጆች ያጠራል፣ እንደ ወርቅና እንደ ብርም ያነጥራቸዋል ይላል። እሳት ተቀናቃኝ የሌለው የእግዚአብሔር ኃይል ስለሆነ አንዳንዴ በማጥፋት አንዳንዴም በማጥራት አንዳንዴም ደግሞ በማቃጠል ይታወቃል። የቃው ባህሪ የእሳቱን ተግባር ይወስናል። አድማጮቼ፣ በዚህ በሚቃጠል መስዋዕት ውስጥ የምናየው ሌላ አንድ ትልቅ እውነት አለ። ይህ የሚቃጠል መስዋዕት ክርስቶስ ፍጹም በሆነ መንገድ ለእግዚአብሔር እንደ ተሰጠ ይናገራል። ይህ ፍጹም የሆነ መለየት ወይም ለእግዚአብሔር አገልግሎት መሰጠት ነው። በእኛም ሁኔታ ካየን እግዚአብሔርን በእውነትና በመንፈስ የምናመልክ ከሆነ ለእግዚአብሔር ሥራ መለየት ወይም መሰጠት ይገባናል። አምላክ እግዚአብሔር የሚባላ ሳት ቀናተኛም አምላክ ነውና ይላል ዘዳግም ምዕራፍ 4 ቁጥር 24ን ልብ ይሏል። ዘዳግም ምዕራፍ 4 ቁጥር 24ን ይመለከቷል። ወዳጆቼ፣ በእግዚአብሔርና በሥራው ላይ መቀለድ ከቶ አንችልም። ዛሬ በክርስቲያን አገልግሎቶች ብዙውን ጊዜ ጽድቅ የሌለበት የቀልድ ነገር ይከሰታል። በትህትና ግን በአትኩሮት የሚለው ነገር ቢኖር እግዚአብሔር ሕይወትህን ወገኔ ሆይ እንዲያነጻና እንዲያጠራ የማትፈቅድ ከሆነ እግዚአብሔርን እያገለገልክ አይደለህም። ይህንን ልብ በል። ይህንን የቅድስና ነገር ዛሬ በአብዛኛው ረስተነዋል። መለየት ወይም መሰጠት ለአብያተ ክርስቲያናትና ለሕይወታችን ምን ያህል አስፈላጊ እንደሆነ ታላችሁን? እስቲ ዘሌዋውያን ምዕራፍ 1 ከቁጥር 14 እስከ 16 ያለውን ቃል ደግሞ አንድ ላይ እንመልከት። እንዲህ ይላል፣ ለእግዚአብሔርም የሚቀርበው ቁርባን የሚቃጠል መስዋዕት ከወፎች ቢሆን ቁርባኑን ከዋኖስ ወይም ከርግብ ያቀርባል። ካህኑም ወደ መሠዊያው ያቀርበዋል፣ ራሱንም ይቆለምመዋል፣ በመሠዊያው ላይ ያቃጥለዋል፣ ደሙም በመሠዊያው አጠገብ ይንጠፈጠፋል። የሆድ ዕቃውንም ከላባዎች ጋር ለይቶ በመሠዊያው አጠገብ በምሥራቅ ወገን በአመዱ ስፍራ ይጥለዋል፣ በክንፎቹም ይቀደዋል፣ ነገር ግን አይከፍለውም ይላል። ለእግዚአብሔር መሥዋዕትን ላለማቅረብ ድህነት ከቶኑ ምክንያት ሊሆን አይችልም። እንስሳ የሌለው ሰው ዋኖስ ወይም ርግብ ሊያቀርብ ይችላል። ጌታ ኢየሱስ በተወለደ ጊዜ ወላጆቹ ርግቦችን ለመሥዋዕትነት እንዳቀረቡ ወገኖቼ ታስታውሳላችሁን? ወላጆቹ ድሆች ነበሩና ኢየሱስም በድህነት ነበር የተወለደው። የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 እንዲህ ይላል፣ ሀብታም ሲሆን እናንተ በርሱ ድህነት ባለ ጠጎች ትሆኑ ዘንድ ስለ እናንተ ምን ሆነ ይላል፣ ደሃ ሆነ ይላል። የሚቃጠል መስዋዕት የሚቀርብበት ምክንያት ካህኑም በመሠዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ያቃጥለዋል። ቁጥር 17ን ተመልከቱ። የሚቃጠል መስዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው ይላል። የሚቃጠል መስዋዕት ለእግዚአብሔር ጣፋጭ ሽታ መሆኑ በዚህ ምዕራፍ ውስጥ ይህ ለሶስተኛ ጊዜ መጠቀሱ ነው። አድማጮቼ ልብ በሉ፣ ይህ ጣፋጭ ሽታ የሚለው ነገር በዚህ ምዕራፍ ውስጥ ስንት ጊዜ መጠቀሱ ነው ማለት ነው? ለሶስተኛ ጊዜ መጠቀሱ ነው። ይህም ወገኖቼ መስዋዕቱ የሚቀርብበትን ምክንያት ግልጽ አድርጎታል። ይህ እግዚአብሔር አስቀድሞ በክርስቶስ ያየው ነገር ነው። ጮች እስካሁን በዚህ ምዕራፍ ውስጥ አንደኛ ለሚቃጠል መስዋዕት የተሰጠ መመሪያ፣ ሁለተኛ የሚቃጠል መስዋዕት ሥርዓት፣ ሦስተኛ የሚቃጠል መስዋዕት ለምን እንደሚደረግ ምክንያቱን አንድ በአንድ ሰፋ አድርገን ወይም ዘርዘር አድርገናቸው ተመልክተናል። አሁን ደግሞ የዚህን ምዕራፍ መጨረሻ ርዕስ የሆነውን የሚቃጠል መስዋዕት ሕግ የሚለውን ቀጥለን እንመለከታለን። የሚቃጠል መስዋዕት ሕግ የሚቃጠል መስዋዕት ሕግ በዘሌዋውያን ምዕራፍ 6 ከቁጥር 8 እስከ 13 ተጠቅሶ ይገኛል። ዘሌዋውያን ምዕራፍ 6 ከቁጥር 8 እስከ 13 ተጠቅሶ ነው የምናገኘው። በዘጸአት 29 ቁጥር 38 እስከ 46 በተጠቀሰው መሰረት ደግሞ በዘጸአት ምዕራፍ 29 ከቁጥር 38 እስከ 46 በተጠቀሰው መሰረት ሊቀ ካህኑ አሮንና ካህናቱ የሚቃጠሉ መስዋዕቶችን ጧትና ማታ ለሕዝቡ ያቀርቡ ነበር። ይህ የማያቋርጥ የሚቃጠል መስዋዕት ይባላል። አስተዋላችሁ? ይህ የማያቋርጥ የሚቃጠል መስዋዕት ይባላል። ክርስቶስ ስለኛ የማያቋርጥ የሁል ጊዜ ምልጃ ሊያቀርብ በእግዚአብሔር ዘንድ ይኖራል። ይህ እውነት አንሴልም የተባለ የጥንት ቤተ ክርስቲያን አባት ጽፏል በሚባለው በሽተኛን የመጎብኘት ሥርዓት በሚለው ጽሑፉ ውስጥ ውብ በሆነ መልኩ ተገልጾ ይገኛል። አገልጋዩ ለበሽተኛው እንዲህ ይላል፣ በክርስቶስ ሞት ካልሆነ በስተቀር ልትድን እንደማትችል ታምናለህን? በሽተኛውም አሁን አምናለሁ ብሎ ይመልሳል። ከዚያም ለበሽተኛው እንዲህ ይባልለታል፣ ስለዚህ ሂድ፣ ነፍስህ በርሱ ትኖራለች። በክርስቶስ ሞት ብቻ ታመን፣ በሌላ ነገር ከቶ አትታመን። ሁለንተናህን በሙሉ ወይም ሙሉ በሙሉ ለክርስቶስ ሞት አሳልፈህ ስጥ። በርሱ ሞት ብቻ ተሸፈን። እግዚአብሔር የሚፈርድብህ ከሆነ እንዲህ ይበል፣ ጌታ ሆይ በእኔና በአንተ ፍርድ መካከል የክርስቶስን ሞት አኑሬአለሁ፣ ያለበለዚያ ካንተ ጋር ወደ ፍርድ ልገባ አልችልም ይላል። በሳይል ወገኖቼ፣ አንተ ኃጢአተኛ ነህ የሚልህ ከሆነ እንዲህ በለው፣ የክርስቶስን ሞት በእኔና በኃጢአቶቼ መካከል አኑሬአለሁ፣ አንተም የዘላለም ቅጣት ይገባሃል የሚልህ ከሆነ ደግሞ እንዲህ በለው፣ ጌታ ሆይ የጌታ ኢየሱስ ክርስቶስን ሞት በአንተና በኃጢአቶቼ መካከል አኑሬአለሁ። የማይገባኝን ነገር ግን የተሰጠኝን የእርሱን በጎነት በአንተ ፊት አቀርባለሁ በማለት መልስለት ብሎ ለሁላችን የሚጠቅመውን ድንቅ የሆነ በሽተኛን የመጎብኘት ሥርዓት ጽፏል። ሥርዓቶቹ ደስ የሚሉ ስለሆነ እስቲ እደግምላችኋለሁ። አንሴልም የተባለ የጥንት ቤተ ክርስቲያን አባት ጽፏል በሚባለው በሽተኛን የመጎብኘት ሥርዓት በሚለው ጽሑፉ ውስጥ ውብ በሆነ መልኩ ስለ ክርስቶስ እንዲህ ተገልጾ ይገኛል። አገልጋዩ ለበሽተኛው እንዲህ ይላል፣ በክርስቶስ ሞት ካልሆነ በስተቀር ልትድን እንደማትችል ታምናለህን? በሽተኛውም አዎን አምናለሁ ብሎ ይመልሳል። ከዚያም ለበሽተኛው እንዲህ በማለት ይመልስለታል፣ ስለዚህ ሂድ፣ ነፍስህ በርሱ ትኖራለች። በክርስቶስ ሞት ብቻ ታመን፣ በሌላ ነገር ከቶ አትታመን። ሁለንተናህን ሙሉ በሙሉ ለክርስቶስ ሞት አሳልፈህ ስጥ። በርሱ ሞት ብቻ ተሸፈን። እግዚአብሔር የሚፈርድብህ ከሆነ ደግሞ እንዲህ በል ይለዋል፣ ጌታ ሆይ በእኔና በአንተ ፍርድ መካከል የክርስቶስን ሞት አኑሬአለሁ፣ ያለበለዚያ ከአንተ ጋር ወደ ፍርድ ልገባ አልችልም ይላል። አንተ ኃጢአተኛ ነህ የሚልህ ከሆነ ደግሞ እንዲህ በለው ይለዋል፣ የክርስቶስን ሞት በእኔና በኃጢአቶቼ መካከል አኑሬአለሁ፣ አንተ የዘላለም ቅጣት ይገባሃል የሚልህ ከሆነ ደግሞ እንዲህ በል ይለዋል፣ ጌታ ሆይ የጌታ ኢየሱስ ክርስቶስን ሞት ባንተና በኃጢያቶቼ መካከላ ኑር ያለው የማይገባኝን ነገር ግን የተሰጠኝን የርሱን በጎነት ባንተ ፊት አቀርባለሁ በማለት መልስለት ብሎ ስራቶቹን አንድ ባንድ አስፍሯቸዋል። ይህ ድንቅ አባባል ነው ወገኖቼ። ስለዚህ ከመጋረጃው ድንኳን በስተጀርባ የተነገረንን የተስፋ ቃል ሁላችንም መናገር እንችላለን። ይህ ክርስቶስ የእግዚአብሔር በግ እውነተኛው የሚቃጠል መስዋዕት ላንተ ማስተሰሪያን ሊያደርግ በእግዚአብሔር ተቀባይነትን አግኝቷል። ደስ ሊልህ ይገባል ወገኔ ሆይ። ይህ የሚቃጠል መስዋዕት ሕግ ነው። እግዚአብሔር በክርስቶስ ብቻ ነው እርካታን ያገኘው። አስተዋልክ? እግዚአብሔር በክርስቶስ ብቻ ነው እርካታን ያገኘው። ደስ የሚያሰኘን ነገር ቢኖር እኛን በክርስቶስ ውስጥ ያየናል። ከዚህ የተነሳ በዚህ መንገድ ብቻ እርሱ በእኛ እርካታን ያገኛል። እግዚአብሔር ይመስገን። አሁን ደግሞ ሮሜ ምዕራፍ 3 ከቁጥር 21 እስከ 24 ያለውን ቃል አነብላችኋለሁ። እንዲህ ይላል ሮሜ ምዕራፍ 3 ከቁጥር 21 እስከ 24 ያለውን በኋላ ተመልከቱ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልብ በሉ፣ ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ወዳጄ ሆይ በአንተና በኃጢአቶች መሃል የክርስቶስን መሥዋዕትነት አድርገሃልን? አንተ በሕይወት እንድትኖር የክርስቶስ ደም መፍሰሱንም ታውቃለህን? ወገኔ ሆይ በዚህች ሰዓት እንኳ ቃሉን እየሰማህ ሳለ እርሱ ብቻ የኑሮህና የሕይወት ብቸኛ መድኃኒት እንደሆነ አምነ ተቀብለዋልን? ለእኛ ኀጢአት ሲል በመሞቱ እግዚአብሔርን ደስ ማሰኘት የቻለ ክርስቶስ ብቻ መሆኑን ነው እግዚአብሔር የሚያውቀው። አንተስ በዚህ ዐይነት መልኩ ክርስቶስን ታውቀዋለህን? በል ወገኔ ሆይ ተመለስ፣ ተመለስ ወገኔ ሆይ። እግዚአብሔር ብቻ ልጁን ኢየሱስ ክርስቶስን እንድንድንበት መንገድና ብቸኛ መድኃኒት አድርጎ ሰጥቶናል። ተመለስ።
ስለ ነበረን ጊዜ ወገኖቼ እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር እንደ ተናገረን ደግሞ እነሆ እንድንኖር ፈቃዱንም እንድናገለግል የታመነ ልብን በውስጣችን ይፍጠርልን። ደህና አደሩልን እያለ ስንሰናበታችሁ በፍቅር ነው። እኔም ወንድም ያለማየሁ
ወደመድረበዳወስረችኝ ወሃበሌለው በረሃን ከራተተችኝ ለወርቀቲ እውቀት ቤትን አስተማረችኝ በማስያቃጥለኝ እለፊታገለኝ እነጥጥ ወጥኝ ትደርስት ከስሰኝ መንፈሱ ሲረታኝ ጌታና ገኘሁኝ ለቢበጥበቦ አይመካም ኃያልን በኃይሎ አይመካም ሁሉን ቻይ እግዚአብሔር ጽድቅንና ፍርድን በምድር ላይ ማድረጉን ያወቀ ለጌታ ይመካ ለጌታ ይመካ ሰማያዊ ጥበብ አይንን ትከፍታለች ለሰነፎች ብልሃትን ታስተምራለች ከመዝመዝ ወርቅና ከቀይ እንቁ ትበልጣለች አጥብቀህ ትሻት ብትፈላለጋት ድምፅህን አንስተህ ጥበብን ብትጠራት ያን ጊዜ ታውቃለህ እግዚአብሔርን መፍራት ለቢበጥበቡ አይመካ ኃያልን በኃይሎ አይመካ ሁሉን ቻይ እግዚአብሔር ጽድቅንና ፍርድን በምድር ላይ ማድረጉን ያወቀ ለጌታ ይመካ ለጌታ ይመካ የዚህች ዓለም መርማሪ ወዴት አለ የዘመናትን ጥያቄ ያቃለለ ኢየሱስ ነው ሊቁ ለእኛ የተሰቀለ ከበረሃው መሃል ሕይወት ያፈለቀ የሰይጣንን ሥልጣን መጥቶ ያደቀቀ ለእርሶ ስንሸነፍ ጥያቄው አለቀ ለቢበጥበቡ አይመካ ኃያልን በኃይሎ አይመካ ሁሉን ቻይ እግዚአብሔር ጽድቅንና ፍርድን በምድር ላይ ማድረጉን ያወቀ ለጌታ ይመካ ለጌታ ይመካ የዚህች ዓለም መርማሪ ወዴት አለ የዘመናትን ጥያቄ ያቃለለ ኢየሱስ ነው ሊቁ ለእኛ የተሰቀለ ከበረሃው መሃል ሕይወት ያፈለቀ የሰይጣንን ሥልጣን መጥቶ ያደቀቀ ለእርሶ ስንሸነፍ ጥያቄው አለቀ ለቢበጥበቡ አይመካ ኃያልን በኃይሎ አይመካ ሁሉን ቻይ እግዚአብሔር ጽድቅንና ፍርድን በምድር